ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 MHz ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መጋቢት 14 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የምንጀምረው በዜና ይሆናል። በማስከተልም እምነት ከጽናት ውጭ ትርጉም አልባ ነው በሚል ርዕስ የቀረበ ሐተታ እናሰማለን። ከዚያም በየሳምንቱ አርብ የሚቀርበው ከእናንተ ከአድማጮቻችን የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
የተባበሩት መንግስታት ድርጅት የስደተኞችና የተፈናቃዮች ተቋም በኢትዮጵያ ውስጥ እያካሄደ ላለው የእርዳታ ተግባር 85 ሚሊዮን 550 ሺህ ዶላር ለማግኘት ዓለም አቀፍ ረጂዎችን የጠየቀ መሆኑ ታውቋል። የሚገኘው እርዳታ ድርጅቱ በኢትዮጵያ ውስጥ ያሉ እርዳታዎችን እንዲሸፍን የታቀደ ሲሆን ከነዚህም መካከል በሀገር ውስጥ በእርስ በርስ ግጭትና በድርቅ ምክንያት ለተፈናቀሉት ከጎረቤት ሀገሮች ተሰደው ወደ ኢትዮጵያ ለመጡና እንዲሁም ከሳውዲ አረቢያ ለተመለሱ ዜጎች መቋቋም የሚሰጠው እርዳታ እንደሚገኝበት ተነግሯል። በቅዱ መሰረት በግጭት ምክንያት ለተፈናቀሉ ወደ 1.1 ሚሊዮን ለሚጠጉ ዜጎች በድርቅ ምክንያት አካባቢያቸውን ለቀው በሌላ ቦታ ለሰፈሩት 857,000 ተፈናቃዮች፣ ከሳውዲ ለተመለሱት 47,600 እና ከሶማሊያ ከደቡብ ሱዳን ወሰን አቋርጠው ወደ ኢትዮጵያ ለገቡ 87,000 ወገኖች እርዳታ ለመስጠት ታልሟል። ከዚህ በተጨማሪ ለወጣቶች ሥራ ለማስገኘት የሚረዱ ፕሮጀክቶችን ለመገንባትና እንዲሁም ህገወጥ አስተላላፊ ግለሰቦችን ለመቆጣጠር የተቋቋሙ ተቋሞችን ለማጠናከር ይውላል ተብሏል። የአጤ ቴድሮስ የትውልድ ቦታ ቋራ የቱሪስት መናኸሪያ እንዲሆን እቅድ የወጣ መሆኑ ተነገረ። ቋራያን የቱሪስት ማዕከል ለማድረግ አስፈላጊ የመንገድ የሆቴልና የመሰል ዝግጅቶችን እንዲሁም ቅርሳ ቅርስ የማሰባሰብ ሥራ ለመስራት ስምምነት የተደረገ መሆኑ ታውቋል። የአጤ ቴድሮስ 150ኛ በዓል ተከትሎ ይህንን ዝግጅት ለማድረግ የአካባቢው አስተዳደርና 3 ዩኒቨርሲቲዎች ንግግር የጀመሩ መሆናቸው ታውቋል። አጤ ቴድሮስ ዘመነ መሳፍንት የተባለውን የክፍፍል ዘመን አስወግደው ኢትዮጵያን አንድ ለማድረግ የጣሩና ለወራሪው የእንግሊዝ ጦር እጃቸውን ከመስጠት ሞትን መርጠው ራሳቸውን በመግደል ጀግንነታቸውን ያስመሰከሩ ባለ ታሪክ ናቸው። በኩዌት በጃሃራና የምስር ቤት የታሰሩ በርካታ ኢትዮጵያውያን በስቃይ ላይ መሆናቸው ተነገረ። የተለያዩ ስራዎችን በመስራት ኑሯቸውን ለማሻሻል ወደ ኩዌት የሄዱ በእድሜያቸው ለጋ የሆኑ በርካታ ሴቶቻችን ከመጸዳጃ ቤት አጠገብ በሆኑና ሽታቸው ለበሽታ በሚሰጥ በአንድ ጠባብ ክፍል ታግተው ተራ በተራ እየተወሰዱ እየተደበደቡ መሆናቸውን የሚያሳይ መረጃ በማህበራዊ ሚዲያ እየተላለፈ ይገኛል። ኢትዮጵያውያኑ እየደረሰባቸው ካለው ስቃይ ለመላቀቅ ወደ ሀገራቸው ለመመለስ የሚፈልጉ ቢሆንም በኩዌት የሚገኘው የወያኔ ኤምባሲ እንኳን ሊከራከርላቸውና ትብብር ሊያደርግላቸው ይቅርና ዞር ብሎ ሚያላያቸው መሆኑ ታውቋል።
ከጥቂት ሳምንታት በፊት የኬንያን ምርጫ ያሸነፉ መሆናቸውን ለማብሰር የተቃዋሚ ፓርቲ መሪ ራይላ ኦዲንጋ ባደረጉት የቃለ መሐላ ላይ ሚና ነበራቸው በሚል የኬንያ መንግስት ዜግነታቸውን ገፎ ከሀገር ያባረራቸው የታወቁት ጠበቃ ሚጉና ሚጉና በሚቀጥለው ሰኞ ወደ ሀገራቸው የሚመለሱ መሆናቸው ለቢቢሲ የዜና ወኪል በሰጡት ቃለ ምልልስ ገልጸዋል። ሚጉና ሚጉና የሚመለሱት በኬንያ ያለው ፍርድ ቤት መንግስት የወሰደው እርምጃ ትክክል አለመሆኑን ተገንዝቦ እንዲመለሱ ትዕዛዝ በመስጠቱ ነው ተብሏል። የግብጽ መንግስት ባለስልጣኖች የፌስቡክ መጠቀሚያን የሚወዳደር ሌላ ፈጥረው በተግባር ላይ ያዋሉ መሆናቸውን ገለጹ። ኤክፌስ የተባለው ሌላ የመልእክት መለዋወጫ መድረክ የፌስቡክ አማራጭ ሆኖ ሊሰራ ይችላል ተብሏል። የግብጽ መንግስት ኤክፌስ መኖሩን አውጆ በተግባር ይውላል ባለ በሁለት ሳምንት ጊዜ ውስጥ ተግባራዊ የሆነ ሲሆን እስካሁን ምን ያህል ሰው ተመዝግቦ መልእክት መለዋወጥ እንደጀመረ ግን አልታወቀም። የአልሲሲ መንግስት የጸጥታው ተቋም የዜጎችን አድራሻና ሌላ መረጃ ለመሰብሰብ እንዲያስችለው የፈጠረው መሳሪያ ነው በማለት በርካታ የግብጽ ዜጎች አጣጥለውታል። ሐሙስ መጋቢት 13 ቀን በሞቃዲሾ በመኪና ላይ በተጠመደ ፈንጂ ምክንያት የሞቱት ሰዎች ቁጥር ወደ 15 ከፍ ያለ መሆኑን የዜና ምንጮች ዘግበዋል። አልሽባብ ለድርጊቱ ኃላፊነቱን በመውሰድ መግለጫ ሰጥቷል። በከተማው ውስጥ በአልሽባብ እየተካሄደ ያለው ጥቃት በቅርቡ ተከታታይ እየሆነ መምጣቱ ምናልባት በአመራር ውስጥ ባለው ሽኩቻ ምክንያት የጸጥታው ሁኔታ በመላላቱ ሳይሆን አይቀርም በማለት ግምታቸውን የሚሰጡ ብዙ ናቸው። ትሬቭስ በተባለችው በደቡብ ፈረንሳይ ከተማ በአንድ ትልቅ የገበያ አዳራሽ ውስጥ አንድ ግለሰብ ዜጎችን ለማገት ሞክሮ ከፖሊስ ጋር በተደረገው የተኩስ ልውውጥ ታግተው የነበሩ ሁለት ሰዎች መገደላቸው ታውቋል። አጋቹ የአይሲስ ደጋፊ እንደሆነ የገለጸ ሲሆን በጥር ወር በተካሄደው የሽብር ተግባር ተሳታፊ የነበረው ሳላህ አብዱል ሰላም እንዲፈታለት ጠይቋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል።
Thank you.
እምነት ከጽናት ውጭ ትርጉም አልባ ነው። እምነትና ጽናት ወሳኝነት ያላቸው ምንጊዜም የማይለያዩ ናቸው። በሃይማኖት ክፍሎች በኦርቶዶክስ ተዋህዶም ሆነ በእስልምና እምነቶች ውስጥ አማኞች ሕይወታቸውን እስከ መስጠት የሚደርሱበት ሐቅ ይኸው ነው። የእምነታቸው ስፍራ የሆነችው ሀገራቸው ስትደፈር ሆብለው ተነስተው ሲሰው የኖሩ ቅዱሳን አባቶችና እናቶች መንስኤው እምነታቸው ነው። እምነት ነጻ ስፍራ ይፈልጋል። ነጻ ምድርን ለመፍጠር ደግሞ የጸና ትግል ወሳኝ ነው። ሃይማኖት ከነጻነት ውጭ መተግበር አይችልም። ስለዚህም ነው አባቶች ከሰማያዊ ሕይወታቸው ጎን ለጎን ለምድራዊ ቤታቸው ለነጻነታቸው ማሰብ ያስፈልጋቸው። በዘመነ ግርምቢት ሁኔታ ሁሉ ተለዋውጦ ወየን የሚሉት አጋንንት የእምነት ቦታዎችን ሲያረክስ ቅዱሳን አባቶችን ሲያሳድድና ሲያስር ደግ አደረክ የሚለው ፓትርያርክ ሾሞና የፖለቲካ ካድሬው አድርጎ ነው። ዓለማዊ የፖለቲካ ሰዎችን አሰልጥኖ ሃይማኖተኛ በማስመሰል በእምነት ስፍራዎች ቲያትሩን ሲያሳየን እነሆ 27 ዓመታት ሆነውታል። የእምነት ስፍራዎች በወያኔ ሲፈራርሱና ቀሳውስ ሲቃጠሉ ምዕመናኑ ጸጥ ብሎ እንዲያይ የተገደደ ነው። በዝምታ እንዲመለከት ያደረገው ፍርሃት እምነትን ስላቸነፈው ብቻ ነው። ወያኔ የደከመ እምነት በማግኘቱ በንቀት እውስጥ ገብቶ ሊያተራምስ ችሏል። የማጥፋትና የመበረዝ ሙከራውን አድርጓል። ጽላቶችን ቸብችቧል፣ አስቸብችቧል። ይህ በክርስቲያኑ እምነት ላይ ሲሆን በእስልምና እምነት ተከታዮችም ዘንድ ተመሳሳይ አፈናና ብረዛ ለማካሄድ ያልፈነቀለው ድንጋይ የለም። ኢትዮጵያ የራሷ የሆኑ የእምነት ታሪኮቿ እንዲደበዝዙ ለውጭ ኃይሎች አድሮና ተገዝቶ ሕዝብን የታገለው ወያኔ ነው። ይህ ሁሉ የሆነው እምነት አልባ ሃይማኖት ጽናት አልባ እምነት በምዕመናኑ ዘንድ በመስፋፋቱ ነው። በሰማያዊው ሕግ ሲመጡበት በምድራዊው ሕግ የሚሞግተው ምዕመን ፍርሃቱን ጽናት አልቦ መሆኑን ላለማጋለጥ ሲል ነው። እውነተኛ አማኝ ለምድራዊው ዓለም ሕግ አያጎበድድም። መሪው ነፍሱ እንጂ ሥጋው አይደለችም። አገርና ሕዝብን ለማዳን እውነተኛ ትግል ያስፈልጋል ሲባል እውነተኛ ትግል የሚመራው በእምነትና በጽናት መሆኑን ለመጠቆም ነው። ለምድራዊው እምነት ሕዝብንና አገርን ማፍቀር ሲሆን ለሰማያዊው ደግሞ ሃይማኖትንና በጎ ምግባርን ማስቀደም ነው። ለሁሉም ግን እምነትና ጽናት ወሳኞች ናቸው። ለወያኔ ጊዜው ጨልሟል። የሸር፣ የተንኮል፣ የማጭበርበር ዘመኑ አክትሟል። ታዳጊው ወጣት ማንነቴን በተናጠል አላየውም። ኢትዮጵያዊነቴ፣ ትግሬነቴን፣ ኦሮሞነቴን፣ አማራነቴን ወዘተ አይጋፋም። አባትና እናቴን በእኩል እንጂ አበላልጬ ማየት አያስፈልገኝም። የተለያዩ እምነቶቼና ባህሎቼ ጌጦቼ ናቸው። የምፈልገው ለዚህ የሚመጥን መንግስት መመስረት እንጂ ራሱ ጠቦ ሊያጠበኝ የሚፈልግ የጎሳ ግንባር አይደለም። ስለዚህ ወያኔ ዞር በል፣ ከዚህ በኋላ አታስፈልገኝም እያለው ነው። በልዩነታቸው ውስጥ አንድነት ፈጥረው የኖሩ አያቶቼ ካንተ ሺህ ጊዜ የሚበልጡ ናቸው። የምትችለውን አይተናል፣ የምትፈልገውን አውቀናል። ከዚህ በኋላ ሞግዚት አንፈልግም። ራሳችን በራሳችን ላይ ወሳኞች ነን። አብሮ መኖርን አብሮ ማደግን ከአያቶቻችን ተምረናል። ተቀራርበን የምንወስነው እንጂ ተራርቀን የምንፈጥረው ማንነት የለም ሲል ወጣቱ ለወያኔ በግልጽ ነግሮታል። ኢትዮጵያ ባለፈ ታሪኳ የኮራችበት እንጂ አንተ እንደምትለው ያፈረችበት እንዳልሆነ ተረድተናል። ሌላ ነጋሪ አንፈልግም እያለ እየተናገረው ነው ወጣቱ። ወያኔ ግን ምርጫውን ወጣት መማጥፋት እወጣዋለሁ ብሎ ተያይዞታል። ያ የት እንደሚያደርሰው የሚታይ ይሆናል። ህዝብ በወያኔ ጦር ተይዞ በየክልሉ ታስሮ የሚኖርበት ዘመን አብቅቷል። ገመዱን በጣጥሶ እየወጣ ባለበት ጊዜ ጣልቃ እየገቡ የሚያደናግሩ ሁሉ አደብ እንዲገዙ ወጣቱ መክሯል። እነማን እንደሆኑም ለይቶ አውቋቸዋል። ውዥንብር ለመፍጠር ለሚራወጡ የወያኔ ግብረበላዎች ወጣቱን ለማጭበርበር የማይቻል መሆኑን በግልጽ አሳውቋል። የዚህ አይነቱ ማወናበት በኢሃፓ የትግል ወቅትም የተከሰተ ነበር። ነገር ግን ኢሃፓ ህዝብን በተግባር ያስተማረው ከሁሉም በላይ በጽናት መታገልን ነው። እምነት፣ ጽናት፣ ቁርጠኛ ትግል እስከ ሞት ለዓላማ ስኬት ዋስትና መሆናቸው ለህዝብ እንግዳ አይደሉም።
ያንንም ሆነ ዛሬ ወጣቶች ለጋህይወታቸውና ሳልፈው የሰጡት የሚሰጡት ለምነታቸው ነው። እምነታቸው የህዝብ ነጻነት ነው። የህዝብ መብት መከበር ነው። ይህስ ካልሆነ ድረስ በጽናት ትግላቸውን እንደሚያካሂዱ አስመስክረዋል። በኢትዮጵያ ማህበረሰቦች ውስጥ የናኘው የኢሃፓ የትግል መንፈስ ዛሬም ትምህርትነቱ ተጠቃሽ ነው። ጽናትና ኢሃፓ ተወራራሽ ቃሎች ሆነዋልና ማህበረ ቅዱሳንና የሰንበት ማህበራት ለክርስቲያኑ መብት መከበር መታገል ይኖርባቸዋል። የእስልምና እምነት ተከታዮችም በጀመሩት ገፍተው እምነታቸውን ነጻ ማውጣት አለባቸው። ያለ ትግል ስርየት የለም። ድል ለኢትዮጵያ ህዝብ። አድማጮቻችን ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ መልእክት ለማስተላለፍ ከዚህ ቀጥሎ በመነዘረዝራቸው የተለያዩ መንገዶች መጠቀም የምትችሉ መሆናችሁን በትህትና እንገልጻለን። በኢሜይል መልእክት ለማስተላለፍ ለምትፈልጉ efdpu@aol.com ወይም fnotedem@gmail.com finotedem@gmail.com ብትልኩልን ይደርሰናል። በቀጥታ ስልክ 202-291-4217 ብትደውሉ ታገኙናላችሁ። ፕሮግራማችንን በስልክ የምትከታተሉ አድማጮቻችን ፕሮግራሙን ለመስማት ስልኩን ከደወላችሁ በኋላ 0ን በመጫን የድምጽ መልእክት ብታስቀምጡ ይደርሰናል። በአፕሊኬሽን ፕሮግራማችንን የምትከታተሉ በአፕሊኬሽኑ ላይ ሶሻል የሚለውን በመጫን የቴክስት ወይም የድምጽ የምስልና የቪዲዮ መልእክቶችን ያለ አንዳች ችግር ማስተላለፍ የምትችሉ መሆናችሁን ለመግለጽ እንወዳለን። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ።
የደብዳቤዎች አምድ። ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችንን የምንጀምረው ደምሴ ተመስገን ከኦስትን ቴክሳስ ግዛት አሜሪካ በጻፉልን ደብዳቤ ይሆናል። ይድረስ ለፍኖተ ዲሞክራሲ ሬዲዮ አዘጋጆችና የፕሮግራሙ ተከታታዮች። ዲያስፖራ የሚባለው ፍጡር በጣም እያሳዘነኝ መጥቷል። ለአመታት ለወያኔ የሰሩትና ያገለገሉትን ወይም በደርግ ጊዜ ወንጀል የፈጸሙትን ሻረቆችና ሌሎችን ጀግና አገር ወዳድ ብሎ ያዳንቃል ያከብራል። ግም ለግም አብርሃዝ ግም ብሎ ማለፍ ይቻላል፣ ግን ጉዳቱ ቀላል አይደለም። አሁንም በዚሁ በዲያስፖራ ጎጠኝነት ሰፍኖ ትግልን እያዳከመ ነው። ትግሬ፣ አማራ፣ ኦሮሞ ብሎ መደራጀትና ጎጠኝነቱም ሞልቶ ተርፏል። የህዝብን ትግል በጎጥ ደረጃ የሚያቀርቡት ብለዚህ ነው። ባዕዳን ደግሞ ተቀብለው ትግሉን ኢትዮጵያዊ በሚል መጥራቱ ቀፏቸዋል። ያሳዝናል ብል ሲያንስ ነው። በቅርቡ ባቸፈር ከወያኔ ተታኩሰው ተሰው የተባሉትን ለምሳሌ አንድ ሳይሆን ሁለት ድርጅቶች የኔ አባል ናቸው ብለው ከዋሽንግተን መግለጫ አውጥተዋል። ሁለቱም መዋሸታቸው ጉዳዩን የሚያቀለው አልሆነም። ከወደ አሜሪካ ሆነው የትግሉን ይዘት ድብልቅልቅ ባያወጡት የሚሻል ሆኖ ሳለ ፖለቲካ ንግዳቸው ነውና ከመቀባጠር ሊቆጠቡ አልቻሉም። ሁሉንም ማውገዝና በማዕቀብ ማግለል ተገቢ ነው ባይ ነኝ። ከሁሉም በላይ ደግሞ ዘግኖኝ ያለው አገራችንን ያጠፋው የወያኔ ዋና ወዳጅና የሀብታችን በዝባዥ አላሙዲ ይፈታ ብለን እንጩህለት ሲሉ የሚጽፉትና የሚደመጡት ናቸው። እነዚህን ድንጋይ ራሶች ከህብረተሰቡም ከሶሻል ሚዲያውም እንዲገለሉ ሊደረጉ ይገባል። እስቲ በምርክር መልክ ላቅርበውና ደብዳቤን ላጠናቅ። ዋናው ጉዳይን ዋና ነው ብለን መለስተኛውን ቀነቀጠሮ አንስተው። በኢትዮጵያ አሁን ዛሬ ዋናው ጉዳይ ለኢትዮጵያ እየተካሄደ ያለው የህዝብ ትግል ነው፣ ወያኔን ማስወገድ ነው። ይህን ዋና ጉዳይና ግብ ሊያስረሱን የሚቃጡም ጥቂቶች አይደሉም። የለመደባቸው ባንዳዎችና አድርባዎች ከወያኔ ጋር እንግጠም በሚል ይጫጫሃሉ፣ ክህደት ሊፈጽሙም እየጣሩ ናቸው። ሌሎች ደግሞ ቆራጡን የህዝብ ትግል ትብብር አፍርሰው ትግሉን ወደ ጎጥ ሊያወርዱ፣ ህዝብን በመከፋፈል ሊያዳከሙ እየጣሩ እየዘመቱም ናቸው። ያስፈራሩናል፣ አገር ልጠፋ ህዝብ ሊጨርስ ነው ብለው። 27 ዓመት ሙሉ ወያኔ ሲያናክሰን ሊያጠፋን ጥሮ ግን አልተሳካለትም። ከፋፋይና ከሃዲ ኃይሎች ማንነታቸው ሚስጥር አይደለምና ልናሸንፋቸው ይገባል። በመጪው የዳላስ የእግር ኳስ ግጥሚያ እስቲ በእስር የሚሰቃዩትን ወገኖቻችንን ምስል የያዙ ቲሸርቶችን እንልበስ። ጸረ ወያኔ ቲሸርቶችን ማሰርተን ለገበያ እናቅርብ፣ በአማርኛም በእንግሊዝኛም ወቅታዊ እንሁን ለማለት ነው ሲሉ ደምሴ ተመስገን ከኦስትን ቴክሳስ ግዛት አሜሪካ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ አዘጋጆች በቅድሚያ የከበረ ሰላምታዬን አቀርባለሁ። ሀገሩን ወዳድና አፍቃሪ የሆነው ኢትዮጵያ ህዝብ ሀገር ጠልታ በሆኑ ጠላቶች ተወሯል። ሀብቱን እየዘረፉ ወደ ታይላንድ፣ ቻይና፣ አውሮፓና አሜሪካ ከሚያሸጋግሩ ተምቾች እጅ ወድቋል። ሰላም ወዳዱ ህዝብ ዛሬ ሰላሙን በዘረኛው ወያኔ ተነጥቋል። በወታደራዊ አገዛዝ ስር ሙሉ ለሙሉ ወድቋል። የአስቸኳይ ጊዜ አዋጅ ታውጆበታል። ቤቱ ይበረበራል፣ ልጆቹ ይገደላሉ፣ ይታሰራሉ፣ ይሰወራሉ፣ መሳሪያውን ይነጠቃሉ። ወያኔ ዛሬ በአስቸኳይ ጊዜ አዋጅ ስር አድርጎ የህዝቡን ስነ ልቦና እስከ ወዲያኛው ሰብሮ ዘላለማዊ ባርነትን አገልጋይነትን ለመጫን የወሰደው እርምጃ ነው። በአርሶ አደሮች ላይ የመሳሪያ ማስፈታት እርምጃ መመልከት ይጠቅማል። ወያኔ አርሶ አደሮች መሳሪያ በእጁ እስኪገባ ድረስ የተለያየ ማደናገሪያዎችን ማባቢያዎችን ሊጠቀም እንደሚችልም ነቅቶ መጠበቅ ይገባል። የአጋዚ ወይም የክልል ፖሊስ አባል እንቅስቃሴ ነቅቶ መጠበቅና የመረጃ ልውውጥ ማድረግ አንድ የመከላከያ ዘዴ ሲሆን፣ በከተማ ዙሪያ ለሚገኙ ወገኖቹ ደግሞ ቶሎ ብሎ መረጃውን ወደ ገጠር በማዛመት ወይም በማስተላለፍ እንቅስቃሴውን ድንገተኝነት ማምከን ይቻላል። መረጃ ለጠላት እንዳይደርሰው ማዕቀብ መጣል ሌላው ማምከኛ ዘዴ ነው። በወያኔ ላይ መረጃ እንዳይደርሰው በማድረግ ጉዞውን ሁሉ ጨለማ ማድረግ ይቻላል። መረጃ የሌለው ጦር ለስኬት አይበቃምና ነው። ከወያኔ ከእንግዲህ ከዜጎች ጭልቂትና ከሀብት ዝርፊያ ያለፈ ሀገራዊ ወገናዊ ርኅራኄ ይኖራል ብሎ መጠበቅም አይቻልም። ለገሞት ተነጎዳ ወያኔ ስልትና ዘዴውን እየቃየረ በሀገርና በዝብ ላይ የሚያደርሳቸው ጉዳቶች አስከፊ የሆኑ ሊቀጥሉ እንደሚችሉ መገመት ተቃሚ ነው። ከእንግዲህ ከወያኔ ከዚህ የበለጠ ምን ሊደርስብናል ከሚል ቁጭት ውስጥ መግባትና ወያኔን በተባበረ ኃይል መታገል የእያንዳንዱ ኢትዮጵያዊ ሁሉ የጋራ ግዴታ ነው። ሁሉም ኢትዮጵያዊ በተባበረ ኃይል ወያኔን ለመታገል በመነሳት ራሱን ከወያኔ ጥቃት መከላከል በቀጣይም ወደ ማጥቃት እርምጃ መሸጋገር ይገባዋል። ኢትዮጵያና ህዝቧ በጥቂት ወያኔ ዘረኛ ገዢዎች መታመስ ወይም መጥፋት የለባቸውም። ኢትዮጵያን ወደ ጥፋት ጎዳና እየመሩ ያሉ የወያኔ ገዢዎችና ስርዓታቸው እስከመጨረሻ ተንኮታክቶ ሲወጥቅ እስኪቀበል ድረስ ጸረወያኔ ትግሉን መቀጠል ሀገራዊ ግዴታ ነው። ድላችን ካለመስዋዕትነት አይገኝም። እንተባበር፣ ወያኔን በጽናት እንታገል። ያለ ጥርጥር እናቸንፈዋለን። አመልማል ደሴ አቃቂ
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢያፓ የሳተላይት ስርጭት። ሰላም ፍኖቶች እንደምን ከርማችኋል? ዛሬ ትንሽ ዞር ዞር ብዬ ስቃኝ አንዳንድ ነገር ትዝ ብሎኝ ይሄን ለማለት ተገደድኩ። ጉዳዩም እንዲህ ነው። ከብሉይና ከአዲስ ኪዳን ማስላት እንደሚቻለው ኢየሩሳሌም ከተማ የተቆረቆረችው በአንድ ሺህ ዓመተ ምህረት በንጉሱ በዳዊት ዘመን ነበር። የዛሬ 3000 ዓመት ማለት ነው። በዚህ ሁሉ ዘመን በባቢሎናውያን የተማረኩበትን ዘመን ጨምሮ የአይሁድ ዝርያዎች 2500 ዓመታት ያህል በስደት እንደተሰቃዩ ነበር። በተለይ በሮማን ኢምፓየር ለረጅም ዓመታት ከተወረሩ ወዲህ የሉዓላዊ ሀገር ባለቤትነት የዜግነት የክብርና ጸጋ ለዘመናት አጥተው በዓለም ዙሪያ ተበታትነው ኖረዋል። እነዚህ የአይሁድ ዝርያዎች ያጧትን የራሳቸው የሆነች የትውልድ ሀገር እንደገና ለመፍጠር በጽዮናዊነት መንፈስ በመሰባሰብ ታግለዋል። ለዚህ ትግላቸው ግን መምታት የመንፈስ ጽናትና የአካል ብቃት የነበራቸው አይሁዶች ወደ ዝርያዎቻቸው የትውልድ ምድራቸው በመመለስ በግንባር ተሰልፈው ተዋድቀዋል። የሁለተኛውን የዓለም ጦርነት በአቸናፊነት የተወጡትና በተባበሩት መንግስታት ውስጥ የፈላጭ ቆራጭነት ጉልበት ያላቸው በተለይ በሁለቱ ሀገሮች እንግሊዝና አሜሪካ ውስጥ የአይሁድ ተወላጆች የሆኑ ቱባ ቱባ ባለስልጣናት በሌሎችም ሀገሮች ያሉ ቢጠሯቸው የማይሰሙ የደለቡ ከበርቴዎችና ሳይንቲስቶች በበኩላቸው ያልተደፈረ አስተማማኝ የኋላ ደጀን ነበሩ፣ እስከዛሬም ድረስ ናቸው። እኛስ ከነዚህ ሀገራት ምን እንማራለን? ለምሳሌ አብዛኛው የትግሪ ወጣቶች አቅጣጫውን ለሳተ ትግል ተድረው ይገኛሉ። የሁሉ ሲሆን ግንባር ቀደም ባለጉዳዮችና የጥቃቱ ቀጥተኛ ሰለባዎች የሆነው እኛ ኢትዮጵያውያን በዚህ ወሳኝ ትግል እንደ አማራውና ኦሮሞ አንድ ላይ እንደቆሙት የትግራይ ወጣት ከዚህ ከተሳሳተ ወይም ከተደናበረ አቅጣጫውን ከሳተ አካሄድ ወጥተው ህዝባዊ እንቢተኝነትን እንዲቀላቀሉ አመላክታለሁ። በአሁን ሰዓት ጠላት ወያኔ በአገራችን ንጹሃን ዜጎችን በመግደል በማሰር ላይ ይገኛል። ወያኔን በማወገዝና ተቃውሞ በማሰማት ግድያውን ሆነ እስራቱን ማስቆም የሚቻለው ሁለገብ በሆነ መንገድ ታግሎ ይህን ያረጀና ያፈጀ አገዛዝ ባጭር መቅጨት ሲቻል ብቻ ነው። ዳዊት ተመስገን ነኝ ከኖርዌይ።
ለፍኖተ ዲሞክራሲ ኢትዮጵያ እንደነድ ድምጽ የሬዲዮ ፕሮግራም አዘጋጆች የከበረ ሰላምታዬ ለእናንተ የፕሮግራም አዘጋጆች እንዲሁም ደግሞ ለዝግጅቱ አድማጮች በሙሉ አቀርብላችኋለሁ። በዘመናችን ጉረኞችና ዘረኞች የተወረወረላቸው ገጸ በረከት አለ ጉራ ብቻ ተብሏል። አርቲስቱ በርግጥም የብረተሰቡ ስሜትና ፍላጎት በዚህ ቃል ሙሉ በሙሉ ተቆጣጥሯል። በአገሪቱ የሚንቀሳቀሱ ታክሲዎች፣ ሚኒባሶች፣ አውቶቡሶች፣ የጭነት መኪናዎች ላይ ይህቺው ጉራ ብቻ የምትለው የቴዲ አፍሮ ዘፈን ርዕስ ተለጥፋለች። አዎ አሁንም ወያኔዎች ጉራ ብቻ ናቸው። የህዝብ ቁጣና መጽ በተነሳባቸው ቁጥር መስዋዕት ሆነን ህይወት ገብረን ነው ለዚህ የበቃ ነው የብዙዎቹ ወያኔ ደናቁርቶች የተለመደ አባባል ሆኗል። በ1997 ዓመተ ምህረት በጠመንጃና መስዋዕት ከፍለን ያገኘነው በካርዳን ሰጥን ሲሉ እንደነበር ትውስታችን ነው። ይኸው ዛሬም ይህንኑ ጅል ቃላቸውን የሚደግሙ ትንሽ የሚባሉ አይደሉም። የፖለቲካ እውቀት ጨቅላነት ነው። ለመሆኑ እነዚህ ሰዎች መስዋዕት መሆን ማለት ምን እንደሆነ በወጉ ያውቁት ይሆን ያስብለኛል። መስዋዕት ሆን ማለት ራሱን አሳልፎ ሰጠ ማለት ነው። መስዋዕት ሆነ ሲባል ለሌሎች ወገኖች ፈውስ ያገኙ ዘንድ የራሱን ጥቅምና ሕይወት ወይም አካሉን ጭምር ለሌሎች ወገኖች ሰጠ ማለት ነው። በመስዋዕትነት ከፋዩ መስዋዕት መሆን ሲል ዳኑ፣ ነጻ ሆኑ ወይም የተሻለ ሕይወትን ፈውስ አገኙ ማለት ነው። መስዋዕት የተከፈለበት ዓላማ ግቡን መጥቶ ለብዙሃኑ መድን መሆን ከቻለ ብቻ መስዋዕትነቱ ዕውቅናን ያገኛል። ግቡን ከሳተ ግን ሞት ነው የሚባለው የሚል እምነት አለችን። የኢጣሊያ ዘመን ጀግና አርበኞቻችን በከፈሉት ያካልና የሕይወት መስዋዕትነት ሀገራቸውን ከውርደት ሕዝባቸውን ከባርነት ነጻ ማውጣት በመቻላቸው በድፍረት መስዋዕቶቻችን ይላቸዋለን። በእነሱ ሕይወት ኢትዮጵያ የነጻ ሀገር ተምሳሌ ተደርጋለች። ሕዝቧም ለቅኝ ገዢዎች ያልተበገረና ያልተደፈረ የሚል ታሪክን እንዲጎናጸፍ አስችሏቸዋል። የ1960ዎቹ የኢሃፓ ጀግኖች ቀጣይ የሀገራችን የኢጣሊያ ወራሪ ዘመን ጀግኖች ወራሽ ትውልድ ነበር። ዛሬም ነው። ዲሞክራሲ ያለ ገደብ፣ የሕገ በላይነት በተግባር፣ የብሔር ሃይማኖትና ጽጥታ እኩልነት ይረጋገጥ፣ ለዲሞክራሲ ስርዓት ግንባታ እውን መሆን፣ የሽግግር መንግስት ሲቋቋም ወይም ጊዜያዊ ሕዝባዊ መንግስት ሲቋቋም የዚያ ትውልድ መስዋዕት የከፈለላቸውና ፍትህ ጥያቄዎች ነበሩ። የዚያ ትውልድ ደም ፈሶ አጥንት ተከስክሶ አካሉ ጎድሎ እንደማይቀር ጠቋሚ ፍንጮች ናቸው። ከዚህ የመስዋዕትነት ትርጓሜ አንጻር የዘመናችን ዘረኞችና ጨቅላ ፖለቲከኞች መስዋዕት ሆነናል ሲሉ እየሰማን ነው። በ1997 ዓመተ ምህረት በመስዋዕትነት ያገኘነውን በካርዳን ሰጥም ሲሉ እንደነበር ትውስታችን ነው። ዛሬም ይህንኑ የሚያስተጋቡት ያሉት ጥቂት የሚባሉ አይደለም። ወያኔዎች ለማን ሞታችሁ? ለኢትዮጵያ ነው ወይስ ለህዝባ የሚል ጥያቄ ስነሳባቸው መልስ የላቸውም። ስለዚህ ወያኔዎች ሞቱ እንጂ መስዋዕቱን የምንልበት አግባብ በግል አይታየኝም። እንደ ሰማዕታት መመልከቱም ስህተት ነው እላለሁ። መስዋዕት ከፋይ ለሀገሩ ህልውና መስዋዕት ይሆናል እንጂ ሀገሩን አያፈርስም፣ አይሸጥም። በሀገሩ ላይ የባዕዳን ደላላ፣ በወገኑ ላይ ጅምላ የጭፍጨፋ አዋጅን አይደለቅም። በወገኑ ላይ የእርስ በርስ ግጭትን አይለኩስም፣ ለፍቅር ለአንድነት ይቆማል እንጂ። መስዋዕት የሚባለው ለሀገሩና ለወገኑ ክብርና ጥቅም ያለፈ እንጂ ለግል ጥቅሙ ሲል ሕይወቱን የሰጠ ሞተ እንጂ መስዋዕት ሆነ አይባልም። ለወያኔዎች ደግመን እነግራቸዋለን። ወያኔዎች ለግል ጥቅምና ዝናቸው ቆሞ ለ27 ዓመታት ኢትዮጵያን ሲገዙ እንደ ጫካ ሽፍታ እንጂ እንደ መንግስት እንኳን የመቆጠር እድል የኢትዮጵያ ሕዝብ አልሰጣቸውም። ወያኔዎች ለከርሳቸው ሲሉ የተፈጠሩ ከርሳሞች የሚሞቱ ተምቾች መሆናቸውን የምናይበት የምንረዳበት ወቅት ሩቅ አይደለም። አበባ መንገሻ፣ ደብረ ማርቆስ።
ተከታዩን ደብዳቤ ላኩልን ለምለም ነጎ ከኤድመንተን ካናዳ ናቸው። ይድረስ ለፍኖተ ዲሞክራሲ፣ እንደምን ከርማችኋል? በዛውም ለመላው የፕሮግራማችሁ ተከታታዮች የከበረ ሰላምታዬን አድርሱልኝ። ህብረትን በሚመለከት ብዙ ቢባልም የራሴን ልጨምር ወዳለሁ። ህብረት ተባለ፣ በየአቅጣጫውም ተመሰረተ ተባለ፣ ግን የረባ ውጤት እናያልቻልንም። እየታገልን ነው ብለው ኪሳችንን ያራቆቱትም የሌባ አይነ ደረቅ ሆነው አምጡ አዋጡ ቢሉም በትግሉ ሜዳ የህዝብን ትግል ከመቀማት ውጪ በሌላ ሊታዩ አልቻሉም። በዚህ ውሸት፣ በዚያ ቅጥፈት፣ ከዚህ በላይ ደግሞ የሚዘገንነው ቅጥ ያጣ ፉክክር ነው። ከሰብአዊ መብት ተሟጋች ድርጅቶች አንጻር እንኳ ብናይ ለዓመታት በሰብአዊ መብት መስክ ሲታገል የቆየውን የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴን በማጠናከር ፋንታ ለማዳከም ዘመቻው ከተጀመረ ቆይቷል። ያለና የሚሰራን ተቋም በማጠናከር ፈንታ ፉክክር አዘልና ፖለቲካዊ ሰልፍን የያዘ ሌሎች ቡድኖችን መስርቶ የጋራ ጥረትን ማድከም ስራ ብለው የያዙ ቡድኖች አሉ። በተለይ አንድ ቡድን በቤተ ክርስቲያን ኮሚቴዎች ሳይቀር ሰርገው ገብተው የራሳቸውን ቡድን የበላይነት ለማስፈን እየሞከሩ ናቸው። ወገኖቼ ሆይ እባካችሁ ህሊና ይኑረን፣ አደብ እንግዛ፣ ለህብረትና አንድነት እንቁም፣ ለወያኔ መፈንጫ እድል አንስተው ሲሉ ለምለም ነገው ከኤድመንተን ካናዳ ደብዳቤያቸውን አጠናቀዋል።
የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች አቅራቢዎችና የዕለት ዕለት አድማጮች ሰላምታይ ይድረሳችሁ። ወያኔና የዘር ፖለቲካው በተቃዋሚ ስም ትግሉን ያምባራጨቁ የሚያዘፈርሱ ለኢትዮጵያ ጣላቶች ያደሩና በተቃዋሚ ስም ወያኔን አድቦልብሎ የእሱን ጩኸት እየጮሁ መርዛም ትንፋሹን ተንፍሶ ያሰማራቸው በወዳቸው የሚሳቡ እባቦች መርዛቸው ደከመ በርሰ ወያኔ ታሪክን ሲደልዝና ሲሰርዝ ሺ አመት ለመንገስ ሺ አመት ለመዝረፍ የነበረው ህልሙ የቀን ቅዠት ሆነ። የታሪክ ድልዘዛና ስረዛ በዚህ ወቅት ጎልቶ የታየ ያለው ለነጻነት በተደረጉ ገድሎች ላይ በመሆኑ የአድማጮችን ቀልብ ሊስብ ይገባዋል እላለሁ። አንደኛው ታላቁ የአድዋ ጦርነት የነጻነት ገድል ሲሆን ሁለተኛው ደግሞ የፋሽስት ጣሊያን ወራሪ ጦርን ለማስወጣት የተካሄደው ተጋድሎ ነው። የአድዋ ታሪክ በአረመኔው ስብሃት መሪነት የጀግና አርበኞች ታሪክ እየተበረዘና እየተሰረዘ በመትኩ የባንዳዎች ታሪክ እየጎላ እንዲጻፍ መደረጉን እሰማለሁ። በላይ ዘለቀን የነ ታከለ ወልደ ሐዋርያትን የነ አቡቹን ወዘተ የጀግንነት ታሪክ ባንዳዎች ታሪክ ይተካል የሚል ግምት አለኝ። ከዚህ ከላይ ካነሷቸው በበለጠ የኢሃፓን ታሪክ አንጋዶ አንሻፎ አቆሽሾ አወላግዶና ጥላሸት ቀብቶ እየቀረበ ያለው ዘመቻ አጠናክሮ ለመቀጠል የውያኔ ቁንጮች ማሰራቸውን የሚጠቁሙ ሁኔታዎችን መታዘቤን ማንሳትም ወዳለሁ። በቅርቡ ወያኔ ያስቸኳይ አዋጁን ካወጀ በኋላ የመንግስት ሰራተኞችን በአጠቃላይ አዋጁን በተመለከተ ግንዛቤ ለማስጨበጥ የሚሉ ስብሰባዎች መካሄዳቸው ይታወቃል። እኔ በተሳተፍኩበት አዳራሽ የስብሰባው መሪ የአማራ ክልል የኮሙኒኬሽን ኃላፊው ንጉስ የተባለው ሲሆን በንግግሩ ኢሃፓን በለውጥ አደናቃፊነት ሲከሰና ሲዘርፍ ታሪክ ያነበበ ወይም በኢሃፓ የተሳተፈና የታሪኩ ባለቤቶች በአዳራሽ ውስጥ መኖራቸውን የዘነጋ ወይም የናቀ ይመስል ነበር። ሰውየው ተናግሮን ለጨረሰ ታሪክን አስረግጠው ለማስረዳት በርካታ ተሳታፊዎች እጆቻቸውን ማውጣታቸውን እንዳየው ደስ ተሰማኝ። የመጀመሪያው ተናጋሪ በደርግ ዘመን ሻለቃ የነበሩና በአሁን ወቅት ትምህርታቸውን አሻሽለው በመምህርነት የሚያገለግሉ አንደበተ ርቱዕ ሰው ነበሩ ያልኩትኝ በቅርቡ በሞት ስለተለዩ ነው። እኚህ ሰው ሲያገለግሉ የነበሩት ደርግን እንደነበር በመጥቀስ ወታደር እንደነበሩ በማንሳት የነበሩበትና ያገለገሉት ስርዓት አይነ ህሊናቸውን እንዳልጋረደባቸው በማብራራት ለምን የኢሃፓን ታሪክ ማብደፍ እንደተፈለገ ሰብሳቢው እንዲያስረዱ በመጠየቅ ሰብሳቢው ስንዴን ከገለባ የመለየቱ ብቃት ስላለው ኢሃፓን አስመልክቶ እየተሸጡ ካሉት መጽሐፎች በሐቅ ኢሃፓን የሚያሳዩትን እያበጠረ ማንበብ ተገቢ እንደሆነ ምክራቸውን ከሰነዘሩ በኋላ በኢትዮጵያ የፖለቲካ ፓርቲ ታሪክ ከህዝብ ጋር አንብቶ የህዝብን ራብ ተርቦ ለህዝብ አጠቃላይ መብቶች መከበር ከያኔ እስከ ዛሬ ከ40 ዓመታት በላይ ደሙን እያፈሰ መስዋዕትነትን የተቀበለና በህዝብ ዘንድ እየተፈቀረ የሚገኝ ድርጅት መሆኑን ሲመሰክሩ አዳራሹ በጭብጨባ ሰከረ። አንገቱን ያቀረቀረ ሁሉ አንገቱን እያሰገገ እጆቹን ባየር ላይ ገትሮ ተጨማሪ የሚል ድምጽ የሚያሰማው በረከተ። አንድ በ40ዎቹ መጨረሻ የሚገመት ወጣት ተነስቶ ኢሃፓን በእድሜ ደርሶበት እንደ ተላላቆቹ በውስጡ የመሳተፉን እድል ባለማግኘቱ አንድ መልካም እድል እንደተነፈገው እንደሚሰማው በመግለጽ እናትና አባቱ በኢሃፓ ባርነታቸው በጎንደር በደርጉ አረመኔ በመላኩ ተፈራ ተሰቃይተው መገደላቸውን በመግለጽ የኢያፓ ታሪክ የእናቱና የአባቱ ታሪክ ነውና ኢያፓ በክፉ ሲነሳበት እናትና አባቱ እንደተነኩበት እንደሚሰማው በመግለጽ በዚህ ወቅት ለምን የኢያፓን ክብር ለማንኳሰስ ለምን የኢያፓን ዝና ለማልከስከስ እንደተፈለገ እንደማይረዳ ተናግሮ ሰብሳቢውን አስደመመ። በመጨረሻ ማንሳት የፈለኩት በአምሳዎቹ መጨረሻ የሚገመት አንድ ተሳታፊ ደግሞ በመጀመሪያ ለተሰብሳቢ ሁሉ እንደ ባዶ ጣሳ መሞላትን እንቢ ማለት ሰባዊ ክብርን አለማስጠቃት መሆኑን በማንሳት ሰብሳቢው ኢያፓን በተመለከተ እንኳን መጽሐፍ በጣሽ ወረቀት አንብቦ እንደማያውቅና በማያውቀው ጉዳይ መዘባረቅ ደግሞ ተደጋግሞ እንደተነገረው እንደ ጋጋኖ የሚጮህ ባዶ በርሜል ብቻ ለመሆኑ ከሰብሳቢው መረዳቱን ተናግሮ ሰብሳቢውን በአሳይት ሞላው። የስብሰባ አንኳር ሐሳብ አስቸኳይ አዋጁ ያስፈልገበትን መገለጽ ቢሆንም ኢያፓን ማንሳት ያስፈልገበት ከስብሰባው እንደወጣን ገባኝ። ሰብሳቢው ንግግሩን ሲያንደረድር ኢያፓ ሁሉም የለውጥ እንቅፋት እንደሆነ በመግለጽ ሲሆን ይህ አገላለጽ ከአስቸኳይ አዋጁ ጋር የተገናኘበት ግልጽ ሆነልኝ። አሁን እየተደረጉ ላሉት ህዝባዊ እንቅስቃሴዎች የኢያፓ መራርና ቅስቀሳ እንዳለባቸው በመገመት መሰለኝ። መልእክቱ ኢያፓን አትስሙት በኢያፓ አትመሩ የሚል ዘመቻ መጀመሩን ያሳያል። በመሰረቱ ከጥንት ጀምሮ ኢያፓን እንደማውቀው ለውጥን አቀጣጥሎ ህዝብን እየመራ የመራራውን መስዋዕትነት ጽዋ ይጠጣል። ህዝባዊ ለውጥን ይጠነሳል። ለውጥን ለመውለድ ከህዝብ ጋር ያመጣል። የህዝባዊ ለውጥን ጽንስ የሚያጨናግፉ ወያኔና ሸሪኮቹ ናቸው። የታሪክ ዋቢነትን አስመልክቶ ገጣሚና መምህር ዮናስ አድማሱ በ1980 ዓመተ ምህረት ካሳተመው ጉራማይሌ ከተሰኘው መጽሐፍ ዋቢያችን ከተሰኘው ግጥም የንጠቅሼ እሰናበታለሁ። በዛሬ ድልድይ ተሻግሮ አባይ ነባዩን ለይቶ ያላጤነውን ሰክሮ ታሪክ ተንቢትን ይሆናል። ለድጡቱ መልካማነት ይቆማል። ለሚዘልቁቱ በሚስቁበት ግና እየሳቀ ይዘልቃል። እብሪተኞችን ሁሉ ይጨፈልቃል። ደቂቀ ገሞራው ነኝ ከዋሸራ።
ለተወደዳችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል እላለሁ። ኢትዮጵያ ዛሬ ሰላሟ ተናክቷል። ዜጎቿ በአስቸኳይ ጊዜ አዋጅ ውስጥ ገብቷል። ጧት ከቤታቸው ወጥተው ማታ ወደ ቤታቸው በሰላም ስለመመለሳቸው በእርግጠኝነት መናገር ከማይችሉበት ደረጃ ደርሰዋል። ዜጎቿ ወያኔ እስካለ ድረስ የኢትዮጵያ ሕዝብ የሰላም ውሃ እንደማይጠጣ ሰላማዊ አየር እንደማይተነፍስ በውል ተረድቶታል። ወያኔን የማስወገድ ትግሉንም በስፋት ተያይዞታል። በሌላ በኩል ወያኔም ዜጎችን እየገደለና እያሰረ ስለ ሰላም ጩኸቱን በስፋት ተያይዞታል። ወያኔ ያልተረዳው ነገር ቢኖር ሰላም ስለተፈለገ ወይም በሬዲዮና ቴሌቪዥን ለፖለቲካ ፍጆታ ሲባል ብቻ በግዞተኛ ሽማግሌዎች የሃይማኖት መሪዎች ምሁራን ተብዮች ስለተሰበከ የሚገኝ ነገር አለመሆኑን ነው ወያኔ ያለወቀው። የሰላም እጦት መንስኤው አለመግባባት ነው። ሰላም የሚደፈርሰው ከመግባባትና ከመስማማት አልፎ የቅራኔዎች መለጠጥ ሲኖር ነው። ስለ ሰላም አስፈላጊነት ለኢትዮጵያ ሕዝብ ለማስተማር መሞከር ልጅ ለእናቷ ምጥ ላስተምር አለች ከሚለው ተለይቶ የሚታይ አይደለም። ለ7 ዓመታት ወያኔን ሲያስተምር ሲመክር መቆየቱ ሰላም ወዳድነቱን እንጂ ሰላም አፍራሽነቱ ወይም ሰላም ጠልታ መሆኑን አያሳይም። የኢትዮጵያ ሕዝብ ታሪኩ፣ ስነ ልቦናው፣ ባህሉ፣ ሃይማኖቶቹ ወዘተ የሚመሰክሩት የሚያረጋግጡለት ሰላም ወዳድነቱን እንጂ ጸረ ሰላምነቱን አይደለም። ያልበሰሉ ጥራዝ ነጠቅና ጠባቦች ወያኔ መልእክተኞች ሆነው በየመድረኩ ካለ ሰላም መኖር አይቻልም፣ ሰላም የህሉናችን መሰረት ነው፣ ሰላም ከሌለ ሰርቶ መኖር አይቻልም ወዘተ እያሉ ሲዘላብዱ መስማት ሁኔታው በራሱ የብዙዎችን ሰላም ነሽሞን መረዳት ተስኗቸዋል። በእነሱ ቤት ሰላም ወዳጆች እነሱ ብቻ ለመብትና ለነጻነት የሚዋደቁን ኢትዮጵያ ሁሉ የሰላም ጸር ይያሉ መሆናቸውን እንኳን መረዳት ተስኗቸዋል። የሀገራችን ሰላም ጸረ ወያኔ ነው። የወያኔ ግፍ አገዛዝ ጸረ ኢትዮጵያና ጸረ ህዝቧ የሆነውን ተግባሩ የፈጠረው መሆኑን መረዳት ተገቢ ነው። በሀገር ሁሉና ላይ ጥቃት እያደረሰ ሀገር እየበጣጠሰ ታሪኳን እያዋረደ ህዝቧን እያረከሰ እየጨፈጨፈ ወዘተ ያለው የወያኔ ቡድን እንጂ የሀገራችን የሰላም ጸረ የኢትዮጵያ ህዝብ ሊሆን አይችልም። ስለ ኢትዮጵያ ሰላም ሲነሳ በሀገሪቱ ሰላም ለምን ተናጋ? የኢትዮጵያን ሰላም ያናጋውስ ማን ነው? የሚሉ ጥያቄዎችን እያነሱ ወደ ህሊና ፍርድ መጠጋት እንጂ መፍትሄ የሚሆነው እንደዚህ የመሳሰሉ አፍራሽ ቅስቀሳ መሳይ ማደናጋሪያዎች ለተነዙ ሰላም የበለጠ ይደፈርሳል እንጂ ወደ ሰላም መጠጋት አይቻልም። ወያኔ የሀገራችን የህዝባችን የሀብታችን የአብሮነታችን የነጻነታችን የህልውናችን የሰላማችን ወዘተ መሆኑ የሚድበሰበስ ጉዳይ ሊሆን አይችልም። ጸርነቱ ወያኔ የለየለት ጠላታችን ነው። የለየለት የሰላማችን አደፍራሽ ነው። ህዝብ ደግሞ ጠላቱን የመሸከም ግዴታ የለበትም። ስለ ኢትዮጵያ ሰላም ሲነሳ በአገሪቱ ሰላም ለምን ተናጋ? የኢትዮጵያን ሰላም ያናጋውስ ማን ነው? የሚሉ ጥያቄዎችን እያነሱ ወደ ህሊና ፍርድ መጠጋት እንጂ መፍትሄ የሚሆነው እንደዚህ የመሳሰሉ አፍራሽ ቅስቀሳ መሳይ ማደናጋሪያዎች ስለተነዙ ሰላም የበለጠ ይደፈርሳል እንጂ ወደ ሰላም መጠጋት አይቻልም። ወያኔ የሀገራችን የህዝባችን የሀብታችን የአብሮነታችን የነጻነታችን የህልውናችን የሰላማችን ወዘተ ጸር መሆኑ ዛሬ የሚድበሰበስ ጉዳይ ሊሆን አይችልም። ወያኔ የለየለት ጠላታችን ነው። የለየለት የሰላማችን አደፍራሽ ነው። ህዝብ ደግሞ ጠላቱን የመሸከም ግዴታ የለበትም። ጠላቱን በጽናትና በህብረት መታገል የኢትዮጵያ ህዝብ መብቱም ግዴታውም ነው። በሌለ ሰላም የውሸት የሰላም ሰበካ መፍትያችን ሊሆን አይችልም። የሀገራችን የሰላም ጸር የሆነውን ወያኔ በተባበረ ኃይል መታገሉና እስከወዲያኛው ማጥፋት ስንችል ብቻ ሰላምን ማግኘት የምንችለው። ወያኔ በስልጣን እያለ የኢትዮጵያን ሰላም መጠበቅ ከባብ እንቁላል እርግቧን መጠበቅ የተሻለ ሳይሆን አይቀርም። ሽመልስ ደረጀ ከደሴ።
ለዛሬ የደብዳቤዎች አምድ የመጨረሻውን ደብዳቤ የላኩልን አወቀ አስማማው ከአዲስ አበባ ናቸው። ይድረስ ለፍኖተ ዲሞክራሲ ሬዲዮ አዘጋጆችና የፕሮግራሙ ተከታታዮች ሰላምታዬ ይድረሳችሁ። ወያኔና ምዕራባውያን ደጋፊዎቹ የወያኔ ኢኮኖሚ አደገ ዳበረ የቻይናን ሳይቀር አጠፈ ሲሉን ሲያቸኩን ይቆይተዋል። በቅርቡ ግን ራሳቸው 8 ሚሊዮን ህዝብ ተርቦ የምግብ እርዳታ ያስፈልገዋል ሲሉ ማመን ተገደዋል። ቁጥሩን ቀነስ አድርገውለታል። በኑሮ ውድነት የተነሳ ጦም የሚያድረው ህዝብ ቁጥር በጣም ብዙ ሚሊዮን ነው። ወያኔ ግን ከጫካ ጀምሮ የችሎታ ማነስ ያስቸግረው ስለነበር ምዕራባውያንን ቀጥሮ መጽሔት በእንግሊዝኛ ለማውጣት ሳይቀር ያሰራ ነበር። አሁንም በውጭ ጉዳይ ሚኒስቴሩ ለምሳሌ መግለጫ ጸሐፊዎቹ እንግሊዞች ናቸው። ስዩም መስፍን ነገር ዓለሙን መረዳት መጨበጥ አቅቶት ያስቸገራቸው መሆኑን ገልጸው ነበር። እቺ እንግሊዝ የምትባል መሰሪያ ሀገር በሁሉም መስክ የገንጣዮች ደጋፊ ሆና የቆየችና አሁንም ወያኔን በቅርበት እየረዳች መሆኑ መረሳት የለበትም። የትኛው ኢኮኖሚ ነው ያደገው? የዚህ እድገት ምልክት ምንድነው? ውሃና መብራት የሌለው የመሶቦ ሲሚንቶ የተሰራ ፎቅ 400 ሚሊዮን ብር የወጣበትና ለቻይና ዝርፊያ ለወያኔ ጉራ ጠቃሚ የሆነ ከሁለት የአውሮፓ ከተማ አውቶቡስ የማይረዝመው የከተማ ባቡር የቀለበት መንገድና ለትግሬ ቡርዣዎች መንደለቀቀ የተሰሩ ቪላዎች አልታያሉ ከድህነት የወጡ አርሶ አደሮች። የእድገት መለኪያ በቅድሚያ የድህነት ሁኔታን መቀነስ ማስወገድ ነው። ብዙሃኑን በሁሉም መስክ ተጠቃሚ ማድረግ ነው። ወያኔ ለእርዳታ ከውጭ ከመጣው ቢሊዮን አብዛኛውን ዘርፎ ወደ ውጭ ባንኮች መልሶ ደብቋል። ለጋሾቹ ምን ያህል የሚለውን ያውቃሉ፣ ግን የሚደግፉት ቡድን በመሆኑ ይደብቁለታል። ከሌሎች ቦታዎች በተሻለ በወያኔ ሀገር በትግራይ የተወሰነ እድገት መታየቱ የሚካድ ባይሆንም በሰፊው ስናየው ከወያኔና ጭፍሮቹ ውጪ የተጠቀመ ሰፊ ህዝብ የለም። የፎቆች ግርግር እንደተባለው የጉራ ፕሮጀክቶች ሲሆኑ የአዲስ አበባውማ ከግማቱ በስተቀር ለብዙሃኑ ችግር መፍትሄ ይሆን አይደለም። ወያኔ የህዝብን መሬት እየነጠቀና ቤቶችን እያፈረሰ አብሮ የኖረውንም ህዝብ እየበተነ ሊጠቀም ተነሳ እንጂ ለህዝብ አልጠቀመም። ህዝብን በከፍተኛ ደረጃ እየጎዱ ከተማን ለማሸብረቅ መጣር ደግሞ ህሊና ቢስነት ሰብአዊነትን ማጣት ማለት ነው። የገጠሩን ህዝብ መሬት ነጥቆ ነዋሪውን አፈናቅሎ መሬቱን ለባዕድ ቸብችቦ መክበርም እንደዚሁ ወንጀል ነው። የወያኔ ኢኮኖሚ ያደገው ለወያኔና አጫባሪዎቹ ለናላሙዲና ሌሎች መሬት ነጣቂዎች ዘራፊዎች ብቻ ነው። ኢትዮጵያን ህዝብ ከቶም አይመለከትም። ወያኔና አጭበርባሪዎቹን እናጋልጣቸው እናስወግዳቸው ሲሉ አወቀ አስማማው ከአዲስ አበባ ደብዳቤያቸውን አጠናቀዋል። ኛም የዛሬ የደብዳቤዎች አምድ ዝግጅታችንን በዚሁ እናጠቃልላለን። ሳምንት አርብ ከሌሎች ከናን ከሚደርሱን ደብዳቤዎች ጋር እስከምንገናኝ መልካም ሳምንት፣ ደህና ቆዩን።
እባክሽ ተናገሪ፣ አንቺ እናት አለ ስብናን ተላብሰሽ እንደ ሰው መስክሪ። አንቺ እናት አገሬ ስንት ግፍ ታየብሽ፣ ነፍሰ በላ ነፍሰ ገዳይ ሁላ እጁን ጠረገብሽ። ተናገሪ አንቺ አገሬ፣ እባክሽ ተጣሪ፣ ከርሰ ማጽንሽን ወለል አርገሽ ከፍተሽ ተጣሪ ምድሪቱ፣ ድምጽሽን ከፍ አርገሽ ተነሱ ተነሱ በይና ቀስቅሺ ጥሪያቸው። እኒያን አላፍ አርበኞችሽ ውስጥ ያስተኛሻቸው። እስላም ክርስቲያኑ ባርነትን ጠልተው ፋሽስትን ተጋፍጠው መስዋዕት የሆኑት በጋዝ ተቀጣጥለው ለመላው ጥቁር ሕዝብ ተምሳሌ ላረጉሽ በደንብ አጥንታቸው ኢትዮጵያ ላስባሉሽ፣ እባክሽ ጥሪያቸው። ድምፅሽን ከፍ አድርገሽ የሰማዕታት ያለ አዎ የሰማዕታት ያለ ብለሽ ጮክ አድርገሽ እኒያን ወራርን ቆራርጠው ከጉድጓድ የጣሉ ያለምን ጥቁር ሕዝብ አንገት ቀና ያስባሉ። እና አብርሃም እንደ ቦጫን በላይ ዘለቀ ባልቻ አባ ነፍሶ ሙሉ እንደታጠቀ ጩህና ተጣሪ ደጃች አህመድ ወንዱን ገረሱ ዱኪና ሀብተ ጊዮርጊስ ደናግዴ ከነ ዝናራቸው እንዳያዙ ጎራዴ የጣይቱ ያለ አዎ የጣይቱ ያለ ምዬ ምኒልክ አሉላ አባ ነጋ ዘር አይደረስ ብለሽ ጩህና ተጣሪ ኃይለ ማርያም ማሞ ባልቻ አባ ነፍሶን ድምፅሽን ከፍ አድርገሽ አዎ እባክሽ ጥሪያቸው። ያን ያላጸዷቸው ባንዳይ ባንዳ ልጆች የቡንቶ ሙሶሎኒ ግራዚያኒ ፍሬዎች እኮ ያልጠራረጓቸው የፋሽስት ርጋፊ ደደቤት ውስጥ በቅሎ ሆኗል አገር አጥፊ። ወያኔ በሚል ስም ትግራ ውስጥ መሽገው የባሪያውን ሥርዓት ድጋሚ መልሰው እየጠፈነጉ ያንዱን እጅ ካንዱ አንገት እየገረፉን የሰው ልጅ እንደ ከብት። አቤት አንቺ አገር ምን አይነት ሰው ፈጠርሽ? ወያኔ ሉ ሰይጣን ሰው በእሳት አጋይቶ የሚያሸት እንደታ። እናም ተጣሪ ምድሪቱ ምንድነው ዝምታሽ አንገት ማቀርቀሩ? እኛ ለኛ አልሆንም ሰማዕታት ይጠሩ። እኛማ ዘረኞች ሰልቦን ወኔያችን ተጋልጦ ረሃብ ቸነፈሩም ሞቱም በእኛ ፍጦ እጅ እግራችን አንሶ አንገታችን ሳይቀር እንደ ውሻ ታስረን በወያኔ ቀንበር ኢትዮጵያን እንደ አገር መቀበል አቅቶን ሩቅ ማየት ሳንችል ክልል ቀው ጋርዶ በዘር ተሽንሽነን በቋንቋ ተቆርጠን የወያኔን ስራት ዘመናሪዎችን በጀርባችን አዝነን ደማችን ይፈሳል ጧትና ማታ በቁም ተቀጥቅጠን እናም ተናገሪ አንቺ አገር ከርሰማጠንሽን ወለል አርገሽ ከፍተሽ ተጣሪ ምድርቱ ድምጽሽን ከፍ አርገሽ ተነሱ ተነሱ ወይና ቀስቅሽ ጥሪያቸው እኛን አላፍ አርበኞችሽ ውስጥ ያስተኛሻቸው ተጣሪ አንቺ አገር
ለልጅ ከሳቁለት ለውሻ ከሮጡለት የትም እየጮኸ ላንቃውን በመክፈት ይውሻ አበደ አሁንስ ለየለት ወያኔና ውሻ ይመሳሰላሉ የሚፈራቸውን በግምት ያውቃሉ ፈሪሰው ካገኙ ወያኔና ውሻ አባረው መንከስ ነው እስከ መጨረሻ የወያኔ ውሾች ምንም ቢሯሯጡ ፊታታሳዩአቸው አትደናገጡ እንደ ቆራጦቹ እናንተም ቆረጡ ለተናካሽ ውሻ ፍጹም መድኃኒቱ የጠየ ሽመል ነው ዋናው አብነቱ እኛስ ከምናውቀው በባህሉ መሰረት የሚናከስ ውሻ አያበዛም ጩኸት ያየኛው ግቢ ግን ህመሙ ጠንቶበት አቅሉን አጣበቃ አበደ ለየለት ተናካሹ ውሻ ወያኔ ቡከኑ ሲያዩት ይታወቃል በከንፈሩ ባይኑ የወያኔ ውሻ ለተንኮል ሲፈልግ በከንፈሩም ባይኑም ይታያል ሲያጨልግ ለተናካሽ ውሻ ስግብግብ ወያኔ የምግቡን አሰጣጥ እወቀው ወገኔ እየተነከሱ እስከ መቼ ማልቀስ ውሻ ከሚበላህ በልተኸው ተቀደስ ይሄ እብድ ውሻ የተክለፈለፈ ነክሶ ሳይጨርስህ እየለካከፈ እወቅ መድኃኒቱን ቀላል ነው ማርከሻው እሾህ ለወጋው ሰው እሾህ ነው መንቀሻው ባጠገብህ ያለው ሰረቀ ደመቀ እብድ ውሻ ሲነክስህ እያየ ከሳቀ እሱም ያው እብድ ነው አወቀ አላወቀ ወያኔ እብድ ውሻ ጅራቱን ቆልፎ ሳያጠፋ አጥፋው ለካክፎ አለካክፎ ከበዱ ውሾች ጋር አብረው የሚውሉ ከበዱ ውሾች ጋር አብረው የሚበሉ ልክፍታሞች ናቸው እነሱም በሙሉ ያልተለከፋችሁ ቶሎ ገለል በሉ ስትመርጥ ተጠንቀቅ ላሳስብህ እኔ ያበደውን ውሻ መርዘኛ ወያኔ ወይንም የሱን ግርፍ የሱን አሽከርሎሌ ወይም ጤነኛውን ደፋር ባለወኔ ምርጫው የራስህ ነው ነቃበል ወገኔ Thank you.